ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። መጽሐፍት ዓለም ዝግጅታችን የሚተላለፍበት ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በገነነ መኩሪያ የተደረሰውን ኢሃፓና ስፖርት መጽሐፍ ትረካ ክፍል 3 አቅርበን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ረቡዕ ጥቅምት 15 ቀን ባምቦ ዩኒቨርሲቲ ተማሪዎች የተጀመረውና እስከ ምሽቱ ሰዓታት ድረስ የዘለቀው የተቃውሞ ሰልፍ ወያኔን የሚያወግዙና መብትን የሚጠይቁ የፖለቲካ ድርጅት መሪዎች እንዲፈቱ የሚያሳስቡ መፈክሮች ሲሰሙ የቆዩ ሲሆን አሙስ ለተም የቀጠለውን ሰልፍ ለመበተን የወያኔ አጋዚ ጦር አባላት በወሰዱት እርምጃ ጉዳት የደረሰ መሆኑ ታውቋል። የጉዳቱ መጠን ለመግለጽ እስካሁን የተለያዩ መረጃዎች የሚሰጡ ቢሆንም አንዳንድ የዜና ማሰራጫዎች ያገኙትን መረጃ ዋቢ በማድረግ 10 ሰላማዊ ሰዎች የተገደሉና 20 ሰዎች የቆሰሉ መሆናቸውን ዘግበዋል። የወያኔ አጋዚ ጦር ባምቦ ከተማ ነዋሪዎች ላይ በተደጋጋሚ ግፍና ግድያ የፈጸመ መሆኑ ሲታወቅ ይሄኛው ካስከፊዎቹ መካከል መሆኑ ይነገራል። በዛሬው ዕለት የተደረገው የተቃውሞ ሰልፍ ፍጹም ሰላማዊ የነበረ መሆኑ ሲነገር የወያኔ አጋዚ ጦር አባላት ለርምጃው ማጠየቂያ ለማድረግ የዳንጎቴ ሲሚንቶ የጫነን አንድ ከባድ መኪና በቅድሚያ አቃጥለው እንደነበር የሚደርሱት መረጃዎች ይጠቁማሉ። በትናንትናው ዕለት ተማሪዎቹ ባደረጉት የተቃውሞ ሰልፍ የስኳር ምርት የጫኑ ከባድ መኪናዎችን አግተው ኮርፖሬሽኑ ስኳሩ በመጋዘን በማስቀመጥ ዋጋው እንዲጨምር የሚያደርግ መሆኑን ገልጸው በአስቸኳይ ለሕዝብ መዳረስ አለበት የሚል ጥያቄ አቅርበዋል። በተያያዘ ዜና በጉደር ከተማ ተማሪዎች ያካሄዱትን ሰልፍ ለመበተን የአጋዚ ኃይሎች በተኮሱት የሩምታ ጥይት 4 ሰዎች የቆሰሉ መሆናቸው ተነግሯል። በትናንትናው ዕለት በአዳማ ናዝሬት ተማሪዎች ተመሳሳይ ሰልፍ ያደረጉ መሆናቸውንም የደረሱን መረጃዎች ይገልጻሉ። ከጥቂት ቀናት በፊት በቡኖ በደሌ አካባቢ ቤት ንብረታቸው ተቃጥሎ ህይወታቸውን ለማትረፍ በመጠለያ ተቀምጠው የነበሩ ዜጎች በአካባቢው ህዝብ ትብብር መኖሪያ ቤታቸው የተሰሩላቸው መሆኑንና አንዳንዶቹም ከመጠለያ ወጥተው ወደ ቤታቸው የተመለሱ መሆናቸውን የዜና ምንጮች ገልጸዋል። የክልሉ አስተዳደር ህዝብን ከህዝብ በማማጋጨት በኩል ጉዳት አድርሰዋል በሚል ተጠርጥሮ የተያዙ ሰዎች ቁጥር 240 መድረሱን ሲገልጽ ከተያዙት ውስጥ በወያኔ አባልነታቸው ለረጅም ጊዜ በአካባቢው የሚታወቁ ሰዎች አሉበት የሚል ዜናም ደርሷል። የወያኔው ጠቅላይ ሚኒስትር ተብዬ ኃይለማርያም ደሳለኝ በዛሬው ዕለት በምክር ቤት ውስጥ ተገኝቶ መግለጫ ሰጥቷል። ኃይለማርያም ደሳለኝ በርካታ ጉዳዮችን አንስቶ የቀላመደ ሲሆን በቅርቡ በኦሮሞና በሶማሌ ክልሎች መካከል የተደረገውንና ለበርካታ ህዝብ መሞትና መፈናቀል ምክንያት የሆነውን ግጭት የክራይ ሰብሳቢዎች ችግር ነው ብሏል። ለችግሩ መንስኤ የሆነውን ልዩ ኃይል ጥቂቶች ያደረጉት ነው ብሎ አጣጥሎ ከማለፉም በላይ አመስግኖ የወያኔ ፌዴራል ወታደር እርምጃ ለመውሰዱን አስመልክቶም አድበስብሶ አልፏል። በረከት ሰሞን ተደጋጋሚ የሥራ መልቀቂያ ሲያስገባ መቆየቱንና መልቀቂያው ተቀባይነት ያገኘ መሆኑን ሲገልጽ ከአባዱላ ጋር ግን ገና እየተዋየን በመሆኑ ጉዳዩ አልተቋጨም ብለዋል። የአውሮፓው ህብረት የሰብአዊ እርዳታ ኮሚሽን የጀነራል ዳይሬክተር ቢሮ ጥቅምት 16 ቀን ባወጣው መግለጫ በኢትዮጵያ የምግብ እርዳታ የሚያስፈልገው ዜጋ ቁጥር 12.5 ሚሊዮን የደረሰ መሆኑን ይፋ አድርጓል። ተቋሙ ድርቅ ባጠቃቸው አካባቢዎች በተለይም በኢትዮጵያ ሶማሌ አካባቢ የምግብ ዋስትናና የአልሚ ምግቦች እጥረት እየተባባሰ መሄዱን ገልጿል። የኮሌራ በሽታ መጀመሪያ ከተከሰተበት ከሶማሌ ክልል በመውጣት ወደ ሰሜናዊ የአገሪቱ ግዛት መስፋፋቱን ተቋሙ ገልጾ ከመስከረም ወር ጀምሮ በሶማሌና በኦሮሞ ክልሎች ወሰን ላይ በተፈጠሩት ግጭቶች ምክንያት ከ280 ሺህ ሰው በላይ በመፈናቀላቸው አስቸኳይ እርዳታ እንደሚያስፈልጋቸውም ዘርዝሯል። ከጎረቤት አገሮች ወደ ኢትዮጵያ የገቡ ስደተኞች ቁጥር 900 ሺህ መድረሱን መግለጫው ይፋ ያደረገ ሲሆን ለስደተኞቹ ከሚያስፈልገው እርዳታ ውስጥ እስካሁን የተገኘው 25 ከመቶ ብቻ መሆኑን አሳውቋል። በኬንያ ዛሬ ድጋሚ ምርጫ ተካሂዷል። የፕሬዝዳንት ኬንያታ ደጋፊ በሆኑ አካባቢዎች የምርጫው ጣቢያዎች የተከፈቱ መሆናቸውና መራጭም በብዛት ይወጣ መሆኑን ማየት ቢቻልም በሌሎች ቦታዎች በተለይም ተቃዋሚዎች ጠንካራ በሆኑበት አካባቢዎች የምርጫ ጣቢያዎች ካለመከፈታቸው በላይ መራጩ ወደ ምርጫ ጣቢያዎች ያልሄደ መሆኑ ታውቋል። በናይሮቢ ከተማ በሚገኙት ኪቤራና ማታሬ በሚባሉ ቦታዎች እንዲሁም በኪስሙ ከተማ ተቃዋሞች ሲደረጉ የነበረ ሲሆን በአንዳንድ ቦታዎች የተቃዋሚ ኃይሎች ደጋፊዎች ያካሄዱትን ሰልፎች ለመበተን ፖሊሶች በወሰዱት እርምጃ 3 ሰዎች የሞቱ መሆናቸው ታውቋል። የምርጫ ጣቢያዎች መዝጊያ ጊዜ ከቀኑ 11 ሰዓት ቢሆንም ከተከፈቱት ውስጥ ብዙዎቹ አርፍደው ስለጀመሩ የመዝጊያ ጊዜ እንዲራዘም የተደረገ መሆኑ ተነግሯል። የምርጫ ኮሚሽኑ ሊቀመንበር በዛሬው ዕለት በበርካታ ቦታዎች የምርጫ ጣቢያዎች አለመከፈታቸውን አምነው ምርጫው በቅዳሜ ዕለት ሊቀጥል የሚችል መሆኑን ተናግረዋል። የተቃዋሚ ኃይሎች በአቋማቸው ከጸኑ ኬንያ ማለቂያ ወደሌለው ግጭትና አለመረጋጋት ትሸጋገራለችም ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ጊዜ ማራቶኑ ጊዜ አዲስ መሳዩ በሰው ያላግጣል። በሰኞ ማክሰኞ ባንድና በሁለት እየተጠቀሰ ይከንፋል ሊነግዳል። ዝናብን ካልጣለ ገላን ካላራሰ ነፋስ ሕይወት ሊሰጥ ባግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ልዩም የሚያደርጋቸው ምንም ነገር የለም። ትላንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንዲያው በጭፍኑ በጊዜ ማመኑ ከንቱ ጉምባ ጠጣ እንባን ያልቋጠረ ደረቅ አይን ያሳጣ። እናም ጊዜ ያልፋል እስኪያልፍም ያለፋል። ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው ዓመታት ወቅት ተሰኝተው ተቆጥረው በልኩ ወዘ አልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ሕይወት ተስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚም ተቀማጭም እኩል ሰው ተብሎ ይታለፋል ሕይወት በአምሮ ተመርቅኖ በተስፋ ታሎ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትላንትና ሄዶ ዛሬም ተሰናብቶ ለነገ ማንጋጥ አዲስ ተስፋ አምጥቶ ኩነኔን ለዛሬ ወቀሳን ለአምና ሸልሞና ትቶ እንዴ ነው ነገሩ ሁሉንም በወቅቱ ካላሰማመሩ ጤናና ሰላምን ቀድመው ካላበጁ ዘመን ታላፊ ነው ባምርት ሲያንጎላጁ ለዚች ምስኪን ዓለም ለዚህ ብኩን ሕይወት መላ ካላበጁ ሥራንም ትግልንም ባን ካላቀናጁ ይቆጫል በኋላ በገላ ሲያረጁ ገዳይን ከጫንቃ በንኮኮ አስቀምጦ ለመግደል መጓጓት የመየሙት ስካር በከመክፈር እየሳሙ በጣት መዋጨር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ለአጠቃላይ ገላ ከራስ እስከ ጸጉር አንዱም ሳይዘለል እስከ እግር ጥፍር ጊዜ ማራቶኑን ሳያቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖር መካደም በበርጫ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ቋንቋና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 3 እኔ ሲበተን ወይም የተበተነ አላየሁም። የአብዮት ጠባቂዎች አገኙ ነው የተባለው። ወረቀቱ ኢህአፓ አይሞትም ደርግ ፋሽስት ነው የሚል ይዘት ያለው ነው። ይህን ያረጉት የኛ ይሁን የቴዎድሮስ ቡድን ተጫዋቾች አላወቅኩም፣ ግን የኛ ይሆናሉ። እነዚህ ልጆች አያርፉም እንዴ ብዬ ተገረምኩ፣ ደግሞም ደነገጥኩ። ምክንያቱም ወረቀት የተበተነው በኔ ስር እያሉ ነው። ማን ነው ይሄን ያደረገው አጋልጥ የሚል ጥያቄ ቢመጣ በድንጋጤ መፋጠጥ ነው። እኔ ኪስ ከተው ይሆን እንዴ ብዬ ፈተሽኩ። ድርጊቱ ለጓድ እርገጤ ተነገራቸውና ይጣራል ተባለ። ፕሮግራሙ አልቆ እንደጨረሰ ከልጆቹ ጋር ስንሰነባበት ሁለቱ መጡና ከኛ ጋር መሄድ አለብህ አሉ። የት? ከርቸሌ ምን አደርጋለሁ? ስለሚደብረን ታዝናናናለ። እኔ የናንተ ፊልም ነኝ እንዴ? ካንተ መለየቱ በጣም ጎርቶናል። የራሳችሁ ጉዳይ። እንቢ ማለት ነው? አዎ። እናስጠራህ እንዴ? በምን? እርሱም አለበት ብለን። ኢህአፓ ተብዬ? አዎ። እኔ ኢህአፓ አይደለሁም። የኛ አሰልጣኝ ነህ እኮ። በሆነስ ቡድኑ የኢህአፓ እንደሆነ አታውቅም እንዴ? እና አንተ ደግሞ አሰልጣኛችን ነህ፣ ስለዚህ አታደርጉትም። ስንቀልድ ነው። እንደሱ ጥሩ ነው። አንዳንዴ መተጠይቀን እንጂ በተለይ ቀልድህ ናፍቆናል። ከልጆቹ ጋር መለያየት አልፈለኩም። ፍቅር ናቸው። ዓላማቸውን ለማሳካት በተሰለፉበት የፖለቲካ መስመር አምነው በቁርጠኝነት የታገሉ ናቸው። በመታሰራቸው ምንም አይጸጽታቸው። ሊሄዱ ሲሉ አንድ ነገር ልጠይቃችሁ አልኳቸው። ምን? ያንዴ ጠዋት ስንሮጥ ወረቀት እናንተ ናችሁ የበተናችሁት? አዎ። የተቀላቀሉት የእናንተ ጓደኞች ናቸው? አዎ፣ ለዚህ ስራ ነው የመጡ። ስፖርተኞች አይደሉም? ትክክል። ስትጠይቀን ዋሸንህ። ስትበትኑ ሰው አላያችሁም? ሰው በሌለበት ነው የተበተነው። አንተም ቢሆን እኔ ምን ኪስ ውስጥ ነበር? እንዴት ከኋላ ኪስ ጨምረናል። አታደርጉትም። ልብስ አጣቢውን ጠይቅ። ምን ብዬ? ሲያጥብ ኪስ ፈትሾ ስለሆነ ያገኘዋል። እና በወረቀቱ የተነሳ ይመራብሃል። ልጆቹ በወረቀቱ ጉዳይ እንደገና አስደነገጡኝ። ቢሆንም ግን ጨርሰው ሲሄዱ ቅር አለኝ። ምክንያቱም በክለብ ውስጥ ከነሱ ጋር ጥሩ ጊዜ ነው ያሳለፍነው። የለየን ፖለቲካው ነው። ልጆቹን ስጠይቃቸው በቅርቡ ሊፈቱ እንደሚችሉ ነው ያወሩኝ። በጣም ተፈላጊ ቢሆኑ ኖሮ ለኔም አይለቀቁልኝም ነበር። እነሱ ወረቀት ብተና ላይ ብቻ ስለተሰማሩ ያን ያህል ተፈላጊ አልመሰሉኝም። ይለቀቃሉ በሚል ነው በዋስ ተፈተው የመጡት። ብቻ ጊዜው ጥሩ አልነበረም። ምዕራፍ 4 የመጨረሻው ምሽግ። ኢህአፓና ደርግ ሁሉም ቦታ ተሳደው የመጨረሻ መከታከቻ አድርገው የመረጡት አዲስ አበባ ስታዲየምን ነበር። የስፖርት ስፍራዎች ሰላማዊና ከወቅቱ የፖለቲካ ውዝግብ የጸዱ ነበሩ። ከግርግሩ ለመራቅ የፈለጉ ሰዎች ሰላማዊ አየር የሚተነፍሱትና ፖለቲካውን የሚረሱት ስታዲየም መጥተው ነበር። በኋላ ግን የፖለቲካው ዋና መድረክ ፋስ ሜዳው ሆነ። የወታደርና ሲቪል ቡድኖች ሲጫወቱ ውካታ መታየቱ የተለመደ ሆነ። በተለይ ጊዮርጊስና መቻል ሲገናኙ ስታዲየሙ ቀውጢ ይሆን ነበር። ጊዮርጊስ ህዝባዊ ቡድን በመሆኑ መቻል ደግሞ የወታደር ቡድን ስለነበር ከተማ ውስጥ ያለው ፖለቲካ ትኩሳት ሁለቱ ቡድኖች ላይ ይጫናል። ተጭኖም ኳስ ሜዳ ይመጣል። መጥቶም ትርምሱ ይቀጥላል። ያን ጊዜ ወታደራዊ መንግስት ስልጣን ላይ እንደወጣ መፈክሩ ያለምንም ደም ኢትዮጵያ ትቅደም የሚል ነበር። መቻልና ጊዮርጊስ ሲጫወቱ አለማየሁ ኃይለስላሴ ፊኛ የተባለውን ተከላካይ የመቻሉ ኤልያስ አፍንጫውን ስለገጨው ደም በደም ሆነ። ጨዋታው ምሽት ላይ ነበር የተካሄደው። ዳኛው ተስፋዬ ገብረ ኢየሱስ ነበሩ። አለማየሁ ደሙን እያዘራ ወደ እሳቸው ጋር ሄደና ቀንቀን ያለምንም ደም ኢትዮጵያ ትቅደም እያሉ ማታ ማታ የኛን ደም ያፈሳሉ ሲል ዳኛው በፍራቻ እኔ የለሁበትም አልሰማውህም ብሎ ትቶት ሄደ። ያለማየሁን አባባል ከኋላው ሆኖ ያዳመጠው አንድ የመቻል ተጫዋች አሁን ያልከውን ንግግር ደርግ ፊት ቀርበህ ትደግመዋለህ ብሎ ሲናገረው፣ ሌላው ያለማየሁ ጓደኛ ምን ታስፈራራለህ እኔም ደርግ ነኝ እያልክ ነው ሲለው፣ ልጁም መሆኔ መች ቀረና ብሎ ሲናገር፣ አለማየሁም ወደ ጓደኛው ዞር ብሎ ተው እባክህ እነዚህ ደርግ ሳይሆኑ የደርግ አንጋች ናቸው በማለት መልሶለታል። ይህ ጨዋታ ከተደረገ ከስድስት ወር በኋላ ለእናት አገር ጥሪ ፌስቲቫል ለመጫወት ጊዮርጊስና መቻል ወደ ወሎ በአንድ መኪና ሄዱ። አለማየሁ ይናገራል፣ መንገድ ላይ ሽፍታና ጸረ አብዮተኞች ቢያጋጥማችሁ እንዳይቸግራችሁ ጠመንጃ ውሰዱ ተባሉና መሳሪያ ግምጃ ቤት ሄድን። አስር አለቃ እከሌ፣ ተራ ወታደር እከሌ እየተባለ መሳሪያ ለነርሱ ብቻ መታደል ጀመረ። የኛ በረኛ ጌታቸው የአንድ ወታደር ስም ሲጠራ አቤት ብሎ ሲሄድ ተነቃበትና ተመለሰ። ምናልባት ቢሳካለት ኑሮ የመቻል ተጫዋቾችን ማርኮ መሳሪያ ለኛ ያድለን ነበር። መሳሪያ ሲታደል ለነሱ ተሰጥቶ ለኛ ስለተከለከለ የኛ ልጆች የነርሱ ብቻ ነው የኛ ነፍስ አይደለም እንዴ ብለው ሲያጉረመርሙ የመቻል ተጫዋቾች መሳሪያቸውን ቃ አድርገው ይሄ አዲስ አበባ ስቴዲየም እንዳይመስላችሁ ብለው ተቆጡ። የኛም ልጆች ፈርተው ጸጥ አሉ። ያን ጊዜ እኔ ተነሳሁና ልጆች እናንተ መሳሪያ ካልተሰጠልም እንትላላችሁ ነውር አይደለም እንዴ ብዬ ስናገር የመቻል ተጫዋቾች አለማየሁ ልክ ነው ብለው መናገር ሲጀምሩ የኛ ልጆች ቅር አላቸው። ወዲያውኑ ወደ እኛ ተጫዋቾች ዞር አልኩና እናንተ ማዕረጋችሁን አታውቁም እንዴ? እነርሱም እኮ ድሮ የኛ ጠባቂ ናቸው። መሳሪያ የተሰጣቸው እኛን እንዲጠብቁ ነው ብዬ ስናገር መሳሪያውን ወደ እኔ አስጠግተው ማን ነው ጠባቂ አርፈ ተቀመጥ ብለው ዛቱብኝ። ምንም ብናገራቸውም አይቀየሙኝም። በጉዞ ላይ ስተኛ እየቀሰቀሱኝ አለማየሁ አትደብረን እያሉ የሚቆሰቁሱኝ የመቻል ተጫዋቾች ነበሩ። ደሴ ላይ ተጫውተን እነሱ በማሸነፋቸው ሳንጃው ሰው በላ የሚለውን ጭፈራ እየዘመሩ ለኛም ሳንጃውን እያሳዩን እያዘመሩን ተመለስን ይላል። በሌላ ውድድር በአዲስ አበባ ስቴዲየም ሁለት ቡድኖች ተገናኝተው ሲጋጠሙ ጊዮርጊስ ሪጎሬ አገኘ። መቻል ተጫዋቾች ሪጎሬው የተሰጠበት ሁኔታ ትክክል ስላልሆነ አናስመታም ብለው ሲከራከሩ ቀልደኛው አለማየሁ ጠጋ ብሎ ድምፁን ከፍ አደረገና አሁን እኛ ሪጎሬውን እንምታና አሸንፈን ዋንጫውን እንውሰድ፣ እናንተ ደግሞ ዋንጫውን በአሰሳ ትወስዱታላችሁ ስላለ ብዙዎቹን አስቋል አስቆጥቷል። በወቅቱ በአዲስ አበባ ውስጥ የሀፓን ለመምታት የመሳሪያ አሰሳ ተደርጓል። ተጠርጣሪ የተባሉትም ተይዘዋል። በአሰሳ ጊዜ ከመሳሪያ ሌላ ብዙ ንብረት ተወሰደብን እያሉ ሰዎች ያማርሩ ነበር። አሰሳውን የሚያደርገው በአብዛኛው ወታደሩ ክፍል ስለነበር ያንን ለመግለጽ ነበር ዋንጫውን በአሰሳ ውሰዱ ብሎ የቀለደው። ይሄ ከሆነ ከጥቂት ወራት በኋላ ስፖርት ኮሚሽን ጀርባ የነበረው የጊዮርጊስ ስፖርት ክለብ ጽሕፈት ቤት ተዘረፈ። ዋንጫውና ማሊያው እንዲሁም ሰርቪሱ ተወሰደ። ይህን ዝርፊያ ማን እንዳካሄደ ባይታወቅም አንዳንድ የቡድኑ ተጫዋቾች የአባት ቤት ሲዘረፍ እንደሚባለው ማሊያና ታኬታ ወስደዋል። በ1970ዎቹ መጀመሪያ ለኢትዮጵያ ተቀደም ውድድር ወሎና ኢሉባቦር ለዋንጫ ለማለፍ ወሳኝ ጨዋታ ነበራቸው። ውድድሩ የተካሄደው ጅማ ላይ ነበር። ከወሎ ሙልጌታ ከበደ፣ ከኢሉባቦር ደግሞ ሰዴታ። ሙልጌታና ሰዴታ ተወልደው ያደጉት ደሴ ነው። ከልጅነታቸው ጀምሮ ጓደኛሞች ናቸው። ከጊዜ በኋላ ሰዴታ ወደ ኢሉባቦር ለሀገር ሄደ። ለትምህርት ወደ አውሮፓም ተጓዘ። ከውጭ ሀገር ሲመለስ የቢሮውን ስራ ደርቦ የኢሉባቦር ምርጥ አሰልጣኝና ተጫዋች ሆኖ ይሰራል። በወቅቱ ቡድን ውስጥ ወሳኙ ተጫዋች እሱ ነበር። የወሎ ተጫዋቾች በዚህ የፍጻሜ ግማሽ ግጥሚያ የፈሩት ሰዴታን ነበር። ሰዴታ ደሴ ያለ ኢሃፓነህ ተብሎ ተጠርጥሮ ሁለት ጊዜ ታስሮ ተፈቷል። ያሳሰረው ፈንቲ የሚባል ካድሬ ነበር። በተለያየ ጊዜ ከተማ ውስጥ አንድ ነገር ከተነሳ ያስረኛል ብሎ ሰዴታ ስለሚፈራ ፈንቲ ባለበት አካባቢ አይደርስም። በደናውም ጊዜ ቢሆን ፈንቲና ሰዴታ ተገናኝተው ከሰላምታ በኋላ ትንሽ ቆም ካሉ ወስዶ ሊያስረኝ ይሆን እያለ ይፈራው ነበር። ይህም ሁሉ ነገር ሙልጌታ በደንብ ያውቃል። ፈንቲ ኳስ ተጫዋች ሲሆን ለወሎ ክፍለ ሀገር ምርጥ በአምስት ቁጥር ተከላካይ ቦታ ይሰለፍ ነበር። በዚያ ጨዋታ ሰዴታ በጣም አስቸገረ። እንደተጀመረ በቴስታ አግብቶ ኢሉባቦርን መሪ አደረገና ወደ ዋንጫው የማለፍ እድላቸውን አሰፋ። አሁንም ሌላ ግብ ለማስቆጠር ማተራመስ ጀመረ። ሙልጌታ ከአጥቂ ቦታ ወደ ኋላ ተከላካዩን ለማገዝ በሚል መጣና ለፈንቲ አንድ ነገር ነገረው። ፈንቲም ወደ ሰዴታ ጠጋልና በዛቻ መልክ አንጸራቢዮተኛ አለ። ማ አንተ ምን አደረግ? ደሴ ስትመጣ እከረችምሃለሁ። ምንድን ነው ጥፋቴ? አንተ ነህ እኛ ላይ የምታገባው? ወይ ፈንቲዬ፣ አላወቅኩም። ሰዴታ እጁን ወደ ኋላ አድርጎ ልመናውን ማሽጎድጎድ ጀመረ። ምን ነው ባላገባው ብሎ ተጸጸተ። ጎሉ መሻር ቢችል ዳኛውን ለምኖ 0-0 አድርገን ባለው ነበር። ነገር ግን የሚቻል አይደለም። ጨዋታው በዚህ ካለቀ ሰዴታ ደሴን አይረግጣትም። ቢረግጥም ማረፊያው እስር ቤት መግባት ነው። ሰዴታ በፍራቻ ፈንቲ ጋር ሄዶ እሺያው ምን ላድርግ አለ። ፈንቲም በቁጣ መልክ ወሬ ማብዛት አያስፈልግም፣ ደሴ ስትመጣ አሳይሃለሁ አለው። ሰዴታ እየተከተለው ሳላውቅ ነው ይቅርታ ይደረግልኝ አለው። ፈንቲ የተናገረውን ያደርጋል። ሰዴታ ቤተሰቡን ለመጠየቅ ደሴ ሲሄድ እንደሚያስረው ያውቃል። ሰዴታ መጫወት አልቻለም። ማጥቃቱን ትቶ ፈንቲን መለማመጥ ጀመረ። ቡድኑም በሰዴታ የተነሳ ተሳሰረ። በእረፍት ልጆቹን መምከርም አቃተው። በሁለተኛው ግማሽ ሰዴታ ሐሳብ ገባው። የወሎ ምርጥ አግብቶ እንዲያሸንፍ የሚችለውን ሁሉ መጣር ጀመረ። ካለበለዚያ የሚከተለውን ያውቃል። ኢሃፓ ተብሎ የውስጥ እግሩ በርበሬ እስኪመስል ተገልብጦ ይገረፋል። ጓደኞቹ እንዲያገባ ኳስ ሲሰጡት ጎል ማስቆጠር በኢሃፓነት ስለሚያስፈርጅ አላደረገውም። ኢሃፓ ላለመባል ያገኘውን ኳስ ለፈንቲ እያቀበለ መመለስ ሆነ። ሰዓቱ እየገፋ ሄደ። ሰዴታ ተጨነቀ። ማለቂያው ላይ ሙልጌታ አስቆጠረ። እንደገናም ሌላ ደገመ። ከወሎ ተጫዋቾች በበለጠ ሰዴታ ተደሰተ። ምክንያቱም የወሎ ማሸነፍ ለእርሱ ያለመታሰር ዋስትና ነበረውና። ሙልጌታ ባገባው ሁለት ግብ ወሎ 2-1 አሸንፎ ለዋንጫ አለፈ። የሁለቱም ቡድን ስፖርተኞች ራት በልተው ወደ ከተማ ለሽርሽር ወጡ። ሰዴታ የወሎ ቡድን ተጫዋቾችን አገኛቸው። አንዱ ተጫዋች ሰዴታን ሰራልህ አይደል አለው። ምን ላድርግ፣ የህይወት ጉዳይ ነው። እንዴት? ከምታሰር ጎል ባላገባ ይሻለኛል። ማን እንዳደረገ ታውቃለህ? ፈንቲ ነዋ። ለፈንቲ የነገረውን ነው ያልኩህ። አላውቅም። ሙሉጌታ ነው። አላምንም። ሰዴታ ራሱን ይዞ ቆመ። ሙሉጌታ አብሮ አደጉ ነው። ለምን እንዲህ ያደርጋል ብሎ ተበሳጨ። ነገር ግን ሙልጌታ ይህን ያደረገው ለማስፈራራት እንጂ እሱን ለማሳሰር እንዳልሆነ ገባው። በነገሩ ቅር ቢሰኝም በዚያን ደቂቃ ሙልጌታ የኢሉባቦር ቡድን ኃይል ሰዴታ ጋር እንዳለ አውቆ ያንን ዘዴ መጠቀሙ ለቡድኑ ማሸነፍ የተጠቀመበትን ዘዴ አደነቀው። በእርግጥም ሙልጌታ ለቡድኑ ሲል ሁሉንም ያደርጋል። በዩኒቨርሲቲው ቅጥር ግቢ በተዘጋጀው የስፖርት ፌስቲቫል የክብር እንግዳ አጠራር ላይ ልዩነት ቢኖርም ስምምነት ላይ ተደርሶ ሶስት ተጫዋቾች ተጠርተዋል። ሶስቱም ከአስረኛው አፍሪካ ዋንጫ ከሚዘጋጀው ቡድን ውስጥ የተቀነሱ ናቸው። በተለይ ሁለቱ በስፖርት ውስጥ ለውስጥ መምጣት አለበት ብለው በመከራከራቸው ለውጥ ፈላጊ የዩኒቨርሲቲ ተማሪዎች ጭቁን ስፖርተኞች በሚል ተሰይመው የነሱ የክብር እንግዳ አድርገዋቸዋል። ከሶስቱ ተጫዋቾች ዋነኛው የክብር እንግዳ ሆኖ ሽልማት የሰጠው ፍቃደ ሙለታ የተባለው ከመብራት ኃይል የተመረጠ ተጫዋች ነው። በሲኒየር ደረጃ ሲታይ ሸዋን ግዛው አጎናፍር ቀዳሚ ነው። አራት የአፍሪካ ዋንጫ ተጫውቷል። ገረመው ዘርጋ ደግሞ አንድ የአፍሪካ ዋንጫ ተሰልፏል። ፈቃደ አንድም የአፍሪካ ዋንጫ ተጫወተም። በረጅም ጊዜ አገልግሎትም ከሁለቱም ያንሳል። እዚህ ቦታ ግን ዋንጫ ሸላሚ እሱ ሆኗል። በግቢ ውስጥ ያሉ የመኢሶን ደጋፊዎች እነዚህ ተጫዋቾች የትኛው ክንፍ እንደጠራቸው ስላወቁ የክብር እንግዶቹን ስም ለሚመለከተው ክፍል አስተላልፈዋል። ከጥቂት ጊዜ በኋላ የነዚህ ሶስቱ ስም ለጸጋዬ ኮሚቴ ሲተላለፍ በፈቃደ ላይ ልዩ ምርመራ እንዲታዘዝበትም ጭምር ነው። የኢሃፓ ሰዎች ከቻይና ጋር ግንኙነት መስርተዋል ተብሎ ይወራ በነበረበት ጊዜ ለአፍሪካ ዋንጫ ዝግጅት ወደ ቤጂንግ በሄደው ቡድን ለቻይና ሰዎች መልእክት ያደረሱና በኢሃፓ የተመለመሉ ተጫዋቾች አሉ በሚል የጸጋዬ ኮሚቴ መረጃ አግኝቷል። ብሔራዊ ቡድን ውስጥ እነማን በዚህ ተግባር ላይ እንደተሳተፉ ማጣራት እየተደረገ ነው። ቀደም ሁለታ በዩኒቨርሲቲ ዋንጫ ሸላሚ መሆኑ ተደምሮ የቻይናው የመረጃ ቅብብል ውስጥ እጁ እንዳለበትና እንደሌለበት እየተፈተሸ ነው። በብሔራዊ ቡድን ውስጥ የኢሃፓን ፕሮግራም በማስፋፋት ላይ እንደሆነ፣ የአፍሪካ ዋንጫ በሰላም እንዳያልቅ እየበጠበጠ እንደሆነ ከሌላ ቦታ የመጣው መረጃም ያመለክታል። እስካሁን የተሰበሰበው መረጃ በቂ ስለሆነ የፈቃደ ጉዳይ ያበቃለታል። ነፈቃደን ከጠሯቸው የዩኒቨርሲቲው ተማሪዎች ሁለቱ በጥር 1969 በካድሬዎች ተገድለዋል። ቀደም ሁለታ ይናገራል። ዩኒቨርሲቲ ተጠርተን ሄደናል። እኛ በአስረኛው አፍሪካ ዋንጫ ተሰላፊ አልነበርንም። አዘጋጆቹ በአፍሪካ ዋንጫ ተሰላፊ የነበሩትን መጥራት ይችሉ ነበር። ምናልባትም ያላግባብ ስለተባረርን በወቅቱ በእኛ የተነሳ በተለይ ገረመውና ሸዋንግዛው ህዝቡ ከፍተኛ ቅሬታ ነበረው። እኛን ለዩኒቨርሲቲው ፌስቲቫል እንድንገኝ ያስተባበር የነበረው የዩኒቨርሲቲ ተማሪ ክንፈ ይባላል። አሁን አሜሪካ ነው ያለው። እሱ ኢሃፓ እንደሆነ በኋላ ሰምቻለሁ። እኔ ግን ኢሃፓ አልነበርኩም። በወቅቱ ሸዋንግዛውና ገረመው ሲኒየር ተጫዋቾች ሆነው እኔ ዋንጫውን እንድሸልም መደረጌ ገርሞኛል። ለምን እንደሆነ እስካሁን አልገባኝም። በዚያ ሁኔታ እኔ ኢሃፓ ተብዬ ብወነጀር አይገርመኝም። በተለይ ክንፈ ኢሃፓ መሆኑን ከሰማው በኋላ ዩኒቨርሲቲ መሄዳችን በእርግጥም ሊያስጠረጥር ይችላል። በወቅቱ የተጠረጠረ ቀርቶ ምንም ውስጥ የሌለበትም የሚታሰርበት ጊዜ ነበርና ይላል። ፈቃደ ግልጽና የሚሰማውን ፊት ለፊት የሚያደርግ ነበር። ቡድኑ ለፍጻሜ ሲጫወት በዳኛ ተበድሎ ዋንጫ በማጣታቸው ለሁለተኝነት የተዘጋጀውን የብር ሜዳሊያ ተጫዋቾቹ ለመቀበል ወደ ቦታው አልሄዱም። ፈቃደ ተወክሎ ወደ መሸለሚያው ቦታ ሄደ። የሁሉንም ሜዳሊያ ተቀበለና እያንዳንዱ ሜዳሊያ ወደ ሜዳ መወርወር ሲጀምር ክብር እንግዳው ደነገጡ። ወደ መልበሻ ክፍል ከገባ በኋላ ልጆቹ ሜዳሊያውስ ብለው ሲጠይቁት ሜዳ ላይ ዘርቼዋለሁ፣ ወርቅ ሆኖ ሲበቅል ትወስዱታላችሁ ብሎ በጨዋታ ላይ የነበራቸውን ንዴት ለማብረድ ሞክሯል። አስር አለቃ ሞሪስ አለማየሁ ዋንጫውን በአሰሳ ውሰዱ ብሎ ሲናገር አንዳንድ ወታደሮች ይህን ሰምተው በአሰሳ ወቅት ባለቤቶቹን ዋንጫላችሁ እያሉ በነገሩ እስከ መቀለድ ደርሰው ነበር። አስር አለቃ ሲሳይ ተረፈ ሞሪስ ወታደር ነው። ጨረቃ ብር ለተባለ የአራተኛ ክፍለ ጦር ቡድን ይጫወት ነበር። ከጊዜ በኋላ የጊዮርጊስን ቡድን ተቀላቀለ። ሞሪስ ጊዮርጊስ እያለ የአለማየሁ ፊኛን ተረብ አልቻለውም። ሁል ጊዜ ያበሽቀዋል። ሞሪስ ይቺ ምላስህ አንድ ቀን ይለዋል። እሱ ግን የሞሪስን ዛቻ ከምንም ሳይቆጥር የባሰ ያበሽቀዋል። አለማየሁን ጃንሆይ ናቸው ያሳደጉት። ወላጅ አባቱ አቶ አሰፋ ይባላሉ። የሚጠራው ግን አለማየሁ ኃይለ ሥላሴ ተብሎ በንጉሱ ስም ነው። ሞሪስ አንድ ቀን ቡድን መሪው ስብሰባ ላይ ለእሁድ ጨዋታ ቀዳሜ ቲያትር ቢገቡስ ብሎ ሐሳብ ሲያቀርብ ጋሽድ ነቃቸው ሩቅ ለምን ትሄዳላችሁ? አለማየው እዚህ ያለላችሁ አይደል እንዴ? ብለው መናገራቸውን አስታውሳለሁ። እንደዚያ ያሉት አለማየው ምን አይነት ቀልደኛ እንደነበር ለመግለጽ ነው። አንድ ጊዜ ሞቃዲሾ ወደ ጨዋታ ሄደን በነበረበት ሰዓት እዚያ ያሉት አምባሳደር ስለ ከተማው ሁኔታ አልነገሩንም። ግን በጊዜ ግቡ አሉን። ሰዓት ላፊ ታውጆ ነበር። ማታ ልንሸራሸር ስንወጣ ወታደሩ መሳሪያ ደግኖ ቁሙ አለን። የተወሰኑ ልጆች ፈርተው ሊሮጡ ፈልገው ነበር። ከፊት የቆመው አለማየው ነበር። እኔም የወታደር ሕግ ስለማውቅ ልጆች አትሩጡ፣ በወታደር ሳይንስ መሮጥ በጥይት ያስመታል በማለት ስናገር አለማየው እኛ እስከ ዛሬ ድረስ በሕይወት የቆየነውና ከብዙ አደጋ ያመለጥነው በኢትዮጵያ ሕዝብ ጾምና ጸሎት እንጂ በነ ሞሪስ ወታደራዊ ሳይንስ አይደለም ብሎ ሲናገር ፍራቻ ላይ የነበረውን ሁሉ ነው ያሳቀን። አለማየው ልዩ ሰው ነው። በራሱ ድራማ ነበር። የዛሬው አሰሳ ጠበቅ ያለ ነው። አሰሳው የሁለተኛ ዙር ቢሆንም ከቤት ብርበራ በተጨማሪ የጎዳናው ላይ ፍተሻ መንገደኛውን ያማረረ ነበር። ወታደሩ ከተማውን ወጥሮ እያሰሰ ነው። ከመንገደኛው በተጨማሪ መኪና መንገድ ላይ እያስቆሙ ይበረብሩ ነበር። በአሰሳው ወቅት ለጋር አካባቢ የተፈጠረው ድርጊት ግን አስገራሚ ነበር። ግለሰቡ የወታደር ልብሱን አድርጎ ሄልሜቱን ራሱ ላይ ደፍቶ መሳሪያውን አንግቦ መንገድ ዳር ቆሟል። ወታደሩ የተመደበው ዋናው ቴሌ ፊት ለፊት ዛፎቹ አጠገብ ነው። በተወሰነ ርቀት ሌሎች ወታደሮች እንደሱ በስራ ላይ ናቸው። የጠረጠሩትን ሰው አስቁመው ይፈትሻሉ። ከነሱ 200 ሜትር ያህል ርቀት ብሔራዊ ቲያትር በር ላይ አንድ ወጣት ሲያባረሩት በቲያትር ቤቱ ደረጃዎች ላይ ወጥቶ ጫፍ ከደረሰ በኋላ ከላይ ቁልቁል ራሱን ፈጠፈጠ። ነፍሱ ቶሎ ባይወጣም እዚያ አካባቢ የነበሩ ካድሬዎች በጥይት ጨረሱት። ገዳዮቹ ማንነታቸው ሲጠራ በመይሶን ሽፋን የኢሃፓ አባል የነበሩ ናቸው። ጓደኛቸው ከፍተኛ ምስጢር የያዘ በመሆኑ ከነ ነፍሱ ደርግጭ እንዳይወድቅ በማሰብ ነበር። ከጥቂት ወራት በፊት አምባሳደር አካባቢ ኪዳኔ በየነ ህንፃ ላይ የኢሃፓ ማዕከላዊ ኮሚቴ ዋናው ሰው ዶክተር ተስፋዬ ደበሳይ ከፎቅ ላይ ራሱን ወርውሮ ሞቷል። ዛሬ በከባዱ ወታደሩና ኢሃፓ የተባሉት እየተሳደዱ ነው። ለጋር ቴሌበር ላይ የተመደበው ወታደር ወንጀለኛ የተባሉትን ለመያዝ ብዙም ዝግጁ አልነበረም። የእሱ ፍላጎትና ሐሳቡ አንድ ነገር ላይ ብቻ ነው። የሚያጠምደው ሰው አለ። ወታደሩ እዚህ ጋር በመመደቡ ደስ ብሎታል። በሌላ ቀን ይህን ስፍራ ስለማያገኘው ያሰበውን ነገር ለመፈጸም ከዛሬ ማለፍ የለበትም። ወታደሩ ሰዓቱን ተመለከተ። ልክ በዚህ ወቅት የሚመጣ ሰው አለ። ግለሰቡ 11 ሰዓት ሲሆን እራቱን ብሉናይል ሆቴል ይበላና በመኪናው ወደ ቤቱ ይሄዳል። መጀመሪያ ስፓጌቲ ያዛል። ያንን ከጨረሰ በኋላ ዶሮ አሮስቶ ያስከትላል። በመጨረሻም ፍሩት ፓንች ያስመጣል። ይህን አጠናቆ አንድ ብርቱካን ይዞ ወደ መኪናው ይገባል። ወታደሩ ሰውየው ስለሚመገበው ነገር ሲያስብ ምራቁ በአፉ ውስጥ ይዘዋወር ጀመር። ማንኛውም እነዚህን የምግብ አይነቶች በሆዱ ጭኖ በመኪናው የሚንፈላሰሰውን ሰው ዛሬ ሊያገኘው ፈልጓል። የሚጓዝበትንም አቅጣጫ ያውቃል። አሁን መምጫው ሰዓት ደርሷል። ወታደሩ ተዘጋጀ፣ ተቁነጠነጠ። ሰውየው ማምለጥ የለበትም፣ ደግሞም በዘዴ ነው መያዝ ያለበት። ሰውየውን ሲያግተው ሌሎች ወታደሮች ማየት የለባቸውም። ቢያዩም መጥተው እንዲያግዙት አይፈልግም። ብቻውን ይወጣዋል። ወታደሩ ሰውየውን ለማጥመድ ሁሉን ነገር አዘጋጅቷል። መሳሪያውን አቀባብሎ ወድሮ ያዘ። በተባለው ሰዓት መኪናዋ መጣችና ተጠምዝዛ ወደ ፒያሳ ልትሸመጠጥ ስትል ወታደሩ መሳሪያውን ደግኖ አስቆመና ዳር እንዲይዝ አደረገው። ሄልሜቱን ወደፊት ዝቅ አርጎ ተጠጋው። በሚያስፈራ ድምፅ እየጮኸበት መሳሪያውን አቀባብሎ ውረድ ውረድ ብያለሁ፣ ካለበለዚያ እንዳትበላሽ አለው። ሰውየው የወታደሩን ትዕዛዝ አክብሮ ፍራቻውን አንግቦ ወረደ። ፊቱን እንዲዞር ካደረገ በኋላ በከፍተኛ ወታደራዊ ድምፅ እጅ ወደ ላይ አለው። ግለሰቡም የተባለውን በፍጥነት አደረገ። መሳሪያውን እንደደገነበት በጥያቄ በማጣደፍ ኬን ነው መመጣው አለው። ከብሉናይል ሆቴል? እዛ ሆቴል ነው መሰራው? አይደለም ስፖርተኛ ነኝ። ሩጫ ነው ወይስ መረብ ኳስ? እግር ኳስ ነው። የምን ክለብ? ጊዮርጊስ። ማን ትባላለህ? አለማየሁ። አለማየሁማ ኃይለ ሥላሴ የንጉሱ ልጅ። አንተማ ዋናው ተፈላጊ ነህ። ምን አደረው? ምን አደረኩ ትላለህ? አንተማ ዋናው አድሃሪ ነህ። አይደለሁም። ዛሬ ቀኑን ሙሉ አድሃሪ በየቦታው ስንረሽን ነበር፣ አንተም እጃችን ገባ። ኧረ ጌታዬ፣ እኔ ሰላማዊ ሰው ነኝ። መች ሰላም ሰጣችሁን? የንጉሱ ልጅ በእጄ ገብቶ በሳንጃ ሳልወጋው ከለቀቅኩትማ። ወታደሩ ቀኑን ሙሉ የተዘጋጀበት ነገር በመሆኑ በቀላሉ ይለቀው አልፈለገም። ሳንጃውን ወደ ጀርባው አስጠጋና ነካ አደረገው። ያን ጊዜ ነፃ እርምጃ የሚወሰድበት ወቅት ነበር። ወታደሩም ሆነ አብዮት ጠባቂው ጸረ አብዮተኛ ብሎ የጠረጠረውን ሰው ያለምንም ማጣራት የመግደል ስልጣን ተሰጥቶት ነበር። አለማየሁም ይህን ያውቃል። ዛሬ አስቸጋሪ ነገር ገጥሞታል። የጃንሆይ ልጅ ነው ስለሚባል ከንጉሳውያን ቤተሰብ ላይ እየተወሰደ ያለው እርምጃ እሱ ጋር እንደደረሰ ገምቷል። ወታደሩም እየፈተሸ ያለው ነፃ እርምጃ ለመውሰድ እንደተዘጋጀ ሆኖ ነው። ጥያቄውን ቀጠለ። ጃንሆይ ናቸው ያሳደጉ አይደል? አለው። ማለቴ እኔ አባቴ። የንጉሱ ሰዎች ታስረው ሲገደሉ አንተ እንዴት ሳትያዝ ቀረ? እኔ ንጉሳውያን ቤተሰብ አይደለሁም። አቷሽ አንተን በመያዜ እድለኛ ነኝ፣ እንዲያውም እሸለማለሁ። እባክህ ልቀቀኝ፣ በሕይወት ሳይሆን ሬሳህን። እኔ ንጹህ ነኝ፣ ሰዎችን ጠይቅ። ማንንም አልጠይቅም። ዛሬ ምንም ሰው አልገደልኩም ነበር አንተን በማግኘቴ። እኔ ሰላማዊ ሰው ነኝ፣ ምስክር ማቅረብ እችላለሁ። ወታደር ካልሆነ የሲቪል ምስክር አንፈልግም። የወታደር አቀርባለሁ። ማን የሚባል? 10 አለቃ ሲሳይ። ስንተኛ ክፍለ ጦር ነው? ክፍለ ጦሩን አላውቅም፣ ግን ሞሪስ ይሉታል። የጨረቃ ብሩ ተጫዋች? አዎ። እሱማ ኢሃፓ ሆኖ ተገኝቶ ዛሬ ተገደለ። የእሱ ጓደኛ ከሆንክማ አንተም ኢሃፓ ነህ። ኧረ አይደለሁም። ሞሪስ ሲመረመር አንተ ነጭ ሽጉጥ እንዳለህ ተናግሯል። ኧረ ጌታዬ፣ ሽጉጥ የለኝም። አለማየሁ ሽጉጥ እንዳለው ሲወራ ወታደሩ ከዚህ በፊት ሰምቶ ስለነበር ነው ስለ መሳሪያ ያነሳበት። በጣም እንደፈራ ስላወቀ የበለጠ ማጨናነቅ ጀመረ፣ ፍተሻውንም አጠናከረ። ያን ጊዜ ንጉሱ ብዙ ብር ውጭ አገር አስቀምጠዋል፣ ሌላውን ዘመዶቻቸው ጋር ደብቀዋል እየተባለ ይወራ ነበር። አለማየሁ ፊቱን እንዳዞረ ወታደሩ ኪሱን እየፈተሸው ጃንሆይ ብዙ ብር እንደደበቁ ታውቃለህ አይደል? አለው። ሲባል ነው የሰማሁት። አንተ ጋር ስንት አስቀምጠዋል? እኔ ሰርቶ አዳሪ ነኝ፣ የእርሳቸውን ብር አላየሁም። አትዋሽ። እውነቴን ነው። ቤትህ ሄደን እንፈትሽ። እሺ፣ ከተገኘብህ እዛው ቤትህ ነው የምገልህ። ወታደሩ ሳንጃውን አውልቆ ወገቡ ላይ ሰካው። መሳሪያውን በከፍተኛ ድምፅ ቃቃቃቃ አድርጎ አቀባበለና በአፈሙዙ ወገቡን ነካ አደረገው። ይህን ጊዜ በጣም ፈራና ልመናውን አሽጎደጎደው። በደንብ አጉላላው። ከዚህ በፊት የእኛን ቡድን ዋንጫ ባሰሳ ውሰዱ ብለህ አሹፈህብናል። እኔ ቀልዴን ነው። እኛ መቀለጃ ነን? እንደዛ ለማለት ፈልጌ አይደለም። እኛ ተጫውተን ማሸነፍ አንችልም እንዴ? ትችላላችሁ። ሌላ ጊዜ በእኛ ቡድን ታሾፋለህ? አላደርገውም። ወታደሩ ከዚህ በላይ ሊቀጥል አልቻለም። ሌሎች ተፈታሾች እየመጡ ነበር። በመጨረሻ ለዛሬ ምሬሃለሁ፣ ፊትህን ሳታዞር መኪና ውስጥ በፍጥነት ግባና ሂድ አለው። መኪናውን አስደስቶ አመስግኖ ሸመጠጠ። የሚሄደው ወደ ፒያሳ ነበር፣ ነገር ግን በድንጋጤ አቅጣጫውን ቀይሮ ወደ ሌላ ቦታ ተጓዘ። በሦስተኛው ቀን ወታደሩና መንግስቱ ወርቁ ብሉናይል ሆቴል በር ላይ ተገናኙ። ወታደሩ በአክብሮት እንደምን ነጋሼ አለው። ሞሪስ ደህና ነህ? ደህና። ከትናንት ወዲያ እኮ ተገናኘን። ከማን ጋር? ከአለማየሁ። የት? ወሳኝ ቦታ። አለማየሁ በሞሪስ ላይ ብዙ ጊዜ ሲቀልድበት መንግስቱ ተው፣ ከወታደር ጋር አትቀልድ፣ አንድ ቀን ጉድ እንዳያረግህ ሲለው፣ አለማየሁም ተወው፣ ምን ያመጣል እያለ ይናገር ነበር። ቴሌበር ላይ ተገናኙና ይሆነው ሆነ። ሞሪስ ይናገራል። ቴሌበር ላይ ያደረኩትን ሁሉ ለመንግስቱ በዝርዝር አጫወትኩት። መንግስቱ እንባው እስኪመጣ ድረስ ነው የሳቀው። ለልምምድ ሲመጣ አለማየሁን አገኘውና ሞሪስ ተጫወተብህ አይደል አለው። እሱም ይሄ እርሻ ላይ የሚተከል የወፍ ማስፈራሪያ ይመስለ ብሎ ተረበ። እኔም እሱም በነገሩ ላንድ ሰሞን እናወጋው ነበር ይላል ሞሪስ። አለማየሁ የፈለገ ቢናገር ማንም ሰው አይቀየመው። ወቅቱ አስቸጋሪ በነበረበት ጊዜ ሞሪስ ጠብቆ የሚፈልገውን አደረገ። ከመሳደዱና ከመገዳደሉ ጀርባ እንዲህ አይነቱ ነገር በጣም ያስቅም ያስገርምም ነበር።
በ1969 ዓ.ም የሸዋ ሻምፒዮና 12 ቡድኖች በሁለት ምድብ ተደልድለው ተሳተፉ። ከየምድቡ አንደኛ እና ሁለተኛ የወጡ አራት ቡድኖች ወደ ቀጣዩ ዙር አለፉ። እነዚህ ቡድኖች የሚያካሂዱት ውድድር የአራቱ ሃያላን ሻምፒዮና ተብሎ ተሰይሟል። በዚህ ውድድር ለፍጻሜ የተገናኙት ጊዮርጊስና መቻል ነበሩ። ወታደራዊ መንግስትን ለመቃወም አብዛኛው ወጣት ለጊዮርጊስ መደገፉን ተያያዘው። በተለይ የኢሃፓ አባል የሆኑ ወጣቶች ወደ ስታዲየም ሲመጡ ለጊዮርጊስ ከመደገፋቸው ጎን ለጎን መረጃ ይለዋወጣሉ። የተጠፋፉት አባላትም ግንኙነት የሚፈጥሩት በእንዲህ አይነት ግጥሚያ ላይ በመሆኑ በአንድ ድንጋይ ሁለት ወፍ ስራ ይዘዋል። ጨዋታው ተጋግሎ ሰብስቤ አሰፋ ለጊዮርጊስ ያስቆጠረው ጎል በመሻሩ በተነሳው ተቃውሞ የጥበቃ ወታደሮችና ወጣቶች ተጋጩ። ጎል መሻሩ ምክንያት ይሁን እንጂ ነገሩ ወታደሩና ተማሪው በከተማ ውስጥ የሚሳደዱበት የፖለቲካ ፍጥጫ ኳስ ሜዳ ላይም ተግባራዊ ለማድረግ በመፈለግ ነበር። ጨዋታው በተጋጋለበት ጊዜ አንዳንድ ተመልካች በካድሪዎች እየተያዙ ሲወሰዱ በተነሳው ተቃውሞና ጩኸት ውዝግብ ተፈጠረ። በዚህ መካከል ጨዋታው ሊገባደድ የተወሰነ ደቂቃ ሲቀር አንድ ወጣት በታሴራ በር በኩል ከጫፍ ተወርውሮ ወደቀ። ወርዋሪዎቹ ገፍትረውት ተሰወሩ። ተገፍታሪው የመኢሶን ደጋፊ የነበረ ሰላይና ጠቋሚ ነው ብለው ስለጠረጠሩት ቁልቁል እንደለቀቁት ተነግሯል። ገፍታሪዎቹን ማንም አልያዛቸውም። ምናልባት በአካባቢው የነበሩት የነርሱ ደጋፊዎች ሊሆኑ ይችላሉ። አለበለዚያም የራሳቸው ጉዳይ ብለው ተተዋቸው ይሆናል። ሁለቱም ቡድኖች ጎል ሳያገቡ ቆይተው በባከነ ሰዓት እንግዳ ወርቅ ሰበታ ባስቆጠረው ኳስ ጊዮርጊስ ዋንጫውን ወሰደ። ጨዋታው እንዳለቀ ስታዲየም ውስጥ ዙሪያውን ጋዜጣ በማቀጣጠል አደመቁት። ከስታዲየሙ ውጪ ግን ሰዶ ማሳደድ ተጀመረ። ወጣት የሆኑትን የኢሃፓ ጀሌ በማለት እየቀጠቀጡ መኪና ላይ ጫኗቸው። ጌታቸው እንዲህ ያስታውሳል። ከመቻል ጋር በፊትም የምናደርገው ግጥሚያ ሽኩቻና ጫና የበዛበት ነበር። የዚያን ቀን ግን የተለየ የነበረው ኢሃፓና ደርግ ፍጥጫ ላይ በመሆናቸው ነበር። ህዝቡ ደግሞ ይህን ጨዋታ በማሸነፍ ወታደራዊ መንግስት ላይ እንድንጮህ አድርጉን ይል ነበር። ስታዲየም ውስጥ ያለው የድጋፍ አሰጣጥ የፖለቲካ ፍጥጫ ያለበት እንደነበር በጩኸት የሚገልጹት ስሜት ያስታውቅ ነበር። ቡድናችን ህዝባዊና በወጣቱ የሚደገፍ ነበር። ከዚህ ሌላ ቀደም ሲል የበላይ ጠባቂያችን አልጋወራሽ በመሆናቸው በቤተ መንግስት ሰዎች ይታገዝ ነበር። ይህን ተከትሎ ቡድናችን ንጉስ ናፋቂ በሚል ወታደራዊ መንግስት ለኛ ጥሩ አመለካከት አልነበረውም። ደርግ የኛን ቡድን የኢሃፓ ደጋፊ ናቸው ብሎ ፈርጇል። በዚህ የተነሳ የደርግ ሰዎች መቻል በጊዮርጊስ እንዲሸነፍ በፍጹም አይፈልጉም። ምክንያቱም ውጤቱ ከተማ ውስጥ መነጋገሪያ ከመሆን ባለፈ የኢሃፓን ሞራል ከፍ ያደርጋል በሚል ነበር። የዚያን ቀን ግን بلتن أشنفنا تشو كميدا وچ دقافي وچاچن تدبدبو أنداندو چون وطات وچ بماك يچانو وصدوات تشو مشتون ستاريمو يجمرو سباب زانيو أكوابي تاوكا بيسفراو تاكسو إيبرت تاهيدا چواتاون تغن أدرگو يمتوت درگنا إحاپا تنقوا قورو وقتو كتماوست يالو يبولتكا فتيچا ستاريم ننسواركال دملكاچو درگن لمقام يمچالن تجواتو جيسادب نبر مچال سيشنف درگ أسدباتشون إيالو يوكسواتشوال هزبو دغمو ميدالا يواكباتشوال بمالت يهنن وقت بزي ملك قلصوتال يمچال تجواتش ينبرو گرما ساهلي تحساس آسراولتكن با آسرازت ايموتوزتان عمست بليبرو غازيطا قالم مللس آدرگو نبر مزيان وقت مالتم باسرازت ايموتو سلسازت اي عمت امرت با قواس ميدا ايتا ينبرو نوزقب گرما انتي بميل قلصوتال يمچال دقافي استاديا مست يربشال سلمي بالو قداي بزو تبلوال نگرگن قوسقاشو بتك آراني وغن يالو نبر لذي عند مسالي لانسا انيانا مبرات هايل ايتش عوات نبر مبرات هايل غولاق بتو اي مرانو كاتانگا يمچال تيفوزو ماي غبام ازيا بابزانيو بوتاو يتيازو بجيورجيس دقافي نو بودناتشن يميد دقفو بوتاد درو نو بوقتو واتاد درو سلطان سلايازا كاسيفي لغار يبولتيكالي يونت نبرو ما نمسو منغستن يتم بوتا لمن ناقراي چلم وقتو أسفرينو مسادب يميتشالو استاديم متهنو يميتشال تجواتشوچن يميتسادب أسمسلخ يبولتيكا سميتهن تبوتالخ ديوم استاديم نسع يمن ناقريا مدركنو تبلو يتامن بتنبر منغستن لمسادب كمچال تجواتش غارنو يميتتالو يهنگر يباس متا عرات يميهونو يمچال دقافيوش ماندنة تاچون كاييرو بكاتانگا كجيورجيس دقافيوش كار تكالاكالو الزيامال بزو سووش يسادهو نبر نزيه يمچال دقافيوش باندرا تاچون اوتتاو اولبلبو بزينجزي فاكاواويو ينبرو يجيورجيس دقافيوش بوتاون تلو ايجيروتو بهيت جمرو مكنياتوم تناغرو الله يمنن چاووتو كمبرات حيل غار بيهونم يليلا بودن دقافيوش كمنغست غار ياللاتشون چگر انيالاي نبر يمي وطوت مبرات حيل اي يمراسل نبر سلبوم اي يبزاسيد ميداوست يالوت ينياليجوش چاواتاون ياقومونا آت اي يزللو تريبوننا ليلانبوتا يقبالو ميداوست ايك ارنو انينا ولت چاواتوش نبر انيام لمن اندك ارنان نوكب آت ارزللو ولتبالكاچو يقبوت يمچال تچاواتوش ببوكس برقچا بتفي بكاراتي مريت يتقالو ببلون چاما في تاچون انا تاچون سايكار يرقطو مدبدب جمرو نماشو بيت بكل عملتون دوتا يتاوكب يميقرمو دانياو چاواتاو نالزقام لياتم مبرات يبرا سلنبرانو انيا يمران بيهون نورو ياقوارت نبر ينيا لجوج تمركاچون دبدبو كتملسوهالا چاواتاو نقلبتن اشنب نبلوال የአዲስ አበባ ስቴዲየም የእግር ኳስ መጫወቻ ሜዳ ብቻ ሳይሆን የፖለቲካ ትርኢት የሚታይበት ቦታም ነበር። ስታዲየም ውስጥ የሲቪል ልብስ የለበሱ የደህንነት ሰዎች ከተመካቹ መካከል ድንገት ተጠርጣሪ የተባለውን እጆደ ላይ ብለው አፍሰው መውሰድ የተለመደ ነው። በወቅቱ የአየር መንገድ ተጫዋች የነበረው ገረመው ዘርጋ ይህን እውነታ ያስታውሳል። አንዳንድ የሲቪል ልብስ የለበሱ ሰዎች ሽጉጥ ደግነው እየነዱ ይወስዳሉ። አንድ ቀን ከጌታቸው ዱላ ጋር በመስማር ተራ በኩል ገብተን ጫዋታ እናያለን። ከተመልካቹ መሃል ሁለት ሰዎችን ሽጉጥ ደግነው አናርኪስት ናቸው በማለት ከያዙ በኋላ መፈክር አሰምተውባቸው ይዘዋል ወሰዷቸው። እኛም ነገሩ ስላላማረን ጫዋታውን ሳንጨርስ ከሜዳ ወጣን። ከሲ ሜዳ ፊት ለፊት ሴትኛ ዳሪዎች ሰፈር በኋላ የሻቢያ ኤምባሲ የነበረው ሁለት ሰዎች ተገርለው አየን። አንደኛው የኳስ ደጋፊ የነበረና በዚያን ሰሞን ከኔ ጋር ካዛንቺስ ቡና ቤት አብረን ስናመሽ የነበረ ልጅ ነው። እሱ መገደሉን ሳይ እኔ ሰጋው ምክንያቱም አብረን እንታይ ነበር። ከዚያ በኋላ ለጥቂት ጊዜ ኳስ ሜዳ አልገባሁም ይላል። ከአዲስ አበባ ስቴዲየም ታድዶ የሚያዘው የኢሃፓ አባላት ብቻ አልነበሩም። በ1969 ዓመተ ምህረት ጊዮርጊስና አየር መንገድ እየተጫወቱ ሶስት ወጣቶች አናርኪስቶች ናቸው ተብለው ሲቪል ልብስ በለበሱ የደህንነት ሰዎች ተያዙ። ጨዋታው የሚካሄደው ምሽት ላይ ነው። ከስታዲየሙ ጀርባ ከነበረው ማዳያ ጋር ሲደርሱ የተያዙት መጮህ ሲጀምሩ ተኩሰው ገደሏቸው። ገዳዮቹ የደህንነት አባል ናቸው ይባሉ እንጂ የኢሃፓ ስኳዶች ነበሩ። የተገደሉት ደግሞ የመኢሶን ሰዎች ናቸው። ሟቾቹ የመኢሶን አባላት ቀደም ሲሉ ኢሃፓ የነበሩና ከርተው ወደ ሌላ ድርጅት በመሄድ የኢሃፓን ምስጢር አሳልፈው ሰጥተዋል ተብለው ይፈለጉ ነበር። አዲስ አበባ ስታዲየም የድርጅት ሰዎች የሚደበቁበትና ሲገናኙም የሚገዳደሉበት ቦታ ነበር። አሰፋ ስሙ የተቀየረ በክለብ ተጫዋች ነበር። ግርግሩ ሲጀመር የኳሱን ነገር ቀንሶ ትግሉን አጠናከረ። ባንድ ወቅት በአዲስ አበባ ስታዲየም የተከሰተውን ሁኔታ እንዲህ ያስታውሳል። ሚያዚያ 2 ቀን 1969 ዓመተ ምህረትን አረሳው። ይሄ ቀን የተወለድኩበት ዕለት ሲሆን ጓደኛዬንም ያጣሁበት ጊዜ ነበር። ሰፈራችን ውስጥ በኢሃፓ አባልነት የምንሳተፍ አራት ወጣቶች ነበር። የመጋቢቱ አሰሳ ሲደረግ ተበታተን። ሰፈራችን መርካቶ አካባቢ ነበር። ደበበ ስሙ የተቀየረ በጣም ይፈለግ ነበር። መልማያችን እርሱ ነበር። የቀበሌያችን ምክትል ሊቀመንበርና የመኢሶን ካድሬ ሰፈሩን አስቸግሮ ነበር። ደበበን ሊይዘው ሲያሳድደው ሳያገኘው ቀረ። የሁለቱን ሰዶ ማሳደድ የሰፈሩ ሰው እንደ ፊልም በሩ ላይ ቆሞ ነበር የሚከታተለው። ምሽት ላይ ካድሬው ወደ ቤቱ ሲገባ ተገደለ። ማን እንደመታው ባይታወቅም በደበበ ተሳበበ። እሱም ተሰወረ። ፈልገው ሊያገኙት ስላልቻሉ ቤተሰቡን አሰሩና አሰቃዩአቸው። ነገሩ ወደኛ እንደሚመጣ ስለገመት የትግል ዘዴ መቀየስ ነበረብን። ደበበ ያለበትን የሚያውቀው ትንሽ ወንድሙ ነው። በሱ በኩል ተገናኝተን ልንነጋገር ወሰን። የት እንደምንቀጣጠር መልእክት መለዋወጥ ነበረብን። ወንድሞቻችንን ካድሬዎች ሊከታተሏቸው ስለሚችሉ እነርሱ ሳይገናኙ በሶስተኛ ወገን ወረቀት መቀባበል ነበረብን። ሰፈራችን ሻይ ቤት ውስጥ ያለው ፓስቴ ነጋዴ ጓደኛችንና አባልም ነው። በፊትም መልእክት የምንለዋወጠው በርሱ በኩል ነበር። መልእክቱ የሚመላለሰው በወንድሞቻችን ነበር። ትንሹ ወንድሜ ለፓስቴ ነጋዴው ብስኩት ይጠይቀዋል። የሚሰጠው በጋዜጣ ተቀሎ ነው። መልእክቱ የሚጻፈው ጋዜጣው ላይ ነው። ጽሑፉ የሚነበበው ወደ ተለያየ አቅጣጫ ነው። አንድ አረፍተ ነገር ወደ ግራ፣ ሁለት አረፍተ ነገር ወደ ቀኝ። የመጣልን መልእክት በጎቹ ተሸልተዋል፣ የት እንገናኝ ነው የሚል ነው። እኛ የላክነው ደግሞ ድስት ውስጥ ድስት ስቴዲየም ነው። ቦታውን ለመጠቆም ደግሞ ፀሐይ መውጫ ብሎ ላከ። ፀሐይ መውጫ ማለት የምስራቁን አቅጣጫ ለመጠቆም ሲሆን የስታዲየሙ ምስራቅ ክፍል ደግሞ ካታንጋ ነው። ስፍራውን ለመጠቆም 6 ቁጥር አውቶቡስ በሚል ተስማማን። 6 ቁጥር አቅጣጫ ሲሆን በ6 ቁጥር መግቢያ በር በኩል ዳር ላይ ለመገናኘት የሚያመለክት ነው። በዚህ መሰረት ተስማማንና ተገናኘን። እሱ ኮፍያ አርጓል፣ ጺሙ አድጓል፣ ስታዲየሙ ጢም ብሏል። 2 ጨዋታ ነው የሚደረገው። መጀመሪያ የተገናኙት በራሪና መቻል ናቸው። መቻል በወታደሩ የሚደገፍ ሲሆን በራሪ ህዝባዊ ቡድን ነው። ብዙዎች ወጣትና ተማሪ ናቸው። ከተጫዋቾቹ አንዱ የኛ ጓደኛ ሲሆን የኢሃፓ አባል ነው። ከተማ ውስጥ ያለው የፖለቲካ ትንቅንቅ ስታዲየም ውስጥ ሰተት ብሎ እንደገባ ከመዝሙርና ጭፈራው ያስታውቃል። እነሱ አናርኪስት ያልቅለታል እያሉ ይፎክራሉ። በካታንጋ ያለው ተመልካች ባይተዋወቅም አብዛኛው የኢሃፓ አባል እንደሆነ ሁኔታው ያሳብቃል። ወጣቱ ይፈሳል ደማችን እያለ ይጨፍራል። ይሄን መዝሙር ሁላችንም ገባንበት። መጀመሪያ ለቡድናችን ይፈሳል ደማችን ነበር። ነገሩ ሲጋጋል ለድርጅታችን ይፈሳል ደማችን እያሉ እየቀላቀሉ መዘመር ጀመሩ። ጭፈራው በተጋጋለ ድምጽ በመሆኑ ወኔ ይቀሰቀሳል። ሆ ሆ ይላል። ስታዲየሙ ባንድ እግሩ ቆመ። ቀጥሎም ኡኡታ ተከተለ። በተጧጧፈው ዝማሬና ጩኸት መካከል አንድ ወጣት በካታንጋ አጥሩ ላይ ዘሎ ወታደሩ ላይ ጉብ ብሎ መሳሪያውን ለመንጠቅ መታገል ጀመረ። ግን ቶሎ ሊነጥቀው አልቻለም። የሱ ጓደኛ ዘሎ ገብቶ ማገስ ሲጀምር ሌሎች ወታደሮች መጥተው ያዟቸው። ሁኔታው ሲታይ መሳሪያ ለመንጠቅ ብቻ ሳይሆን ሜዳ ገብተው ለመረበሽ ያሰቡ ነው የሚመስለው። ሌሎች ወጣቶች አጥር ላይ ተንጠልጥለው ነበር። ሁለቱ ሲያዙ ካጥሩ ወረዱ። ልጁ መሳሪያውን ነጥቆ ቢሆን ምን ለማድረግ እንዳሰበ ባይገባኝም ወታደሮች ላይ ተኩስ ከከፈተ በሚሰጠው ምላሽ ብዙ ሰው ያልቅ ነበር። ልጆቹ ተይዘው ከተወሰዱ በኋላ እንደገና ጭፈራው ቀጠለ። የከፍተኛ 3 ሊቀመንበር በድምጽ ማጉያ መፈክር ያሰሙ ጀመር። ስታዲየም ውስጥ መፈክር የተለመደ ነው። ድርጅታችን ላይ ያንባርቃሉ። የከፍተኛ ሰውየው መፈክር ሲያሰሙ ህዝቡ ያንን ተቀብሎ ያስተጋባል። በካታንጋ ያለነው ግን በተቃራኒው ነበር። ለመፈክሩ መልስ የምንሰጠው አናርኪስቶችን እንደመሰሳለን። ትደመሰሳለህ። እናሸንፋለን። እናቸንፋለን። መፈክሩ ተጋግሏል። ስታዲየም ውስጥ ሞት እንዳለ ያስታውቃል። በራሪ 1-0 መምራት ጀመረ። ማን እንዳገባ ትዝ አይለኝም። ሁለተኛውን ግብ ግን አቦነ ማሞ እንዳስቆጠረ አስታውሳለሁ። መቻል ትልቅ ቡድን ነው። በራሪን በልጦ ማሸነፍ ይችላል። የዚያን ቀን ግን ህዝቡ ሲጮህባቸው ተደናገጡ። ጨዋታው ሲጋጋል ማን ይፈራል ሞት የሚለው መዝሙር ተጀመረ። ይፈሳል ደማችን ቀጠለ። ስታዲየሙ በጩኸት ተናጋ። ካታንጋን ኢሃፓ በቁጥጥሩ ስር እንዳስደረገ ያስታውቃል። ወታደርም ሆነ ካድሬ እዚህ ጩኸት መሃል ደፍሮ የሚገባ አይመስልም። ቦታው የእግር ኳስ ሜዳ መሆኑ ቀርቶ የፖለቲካ መተራመሻ ስፍራ መሰለ። ማን ይፈራል ሞት? የኢሃፓ ወጣቶች የሚዘምሩት ነበር። በኋላ ወታደሩ ወሰደው። ጨዋታው 2-0 አለቀ። የህዝቡ ደስታ ወሰን የለውም። ነጻነታችንን የምናውጅበት፣ በጩኸት መብታችን እንዲከበር የምንጠይቅበት እዚህ ሆኗል። ቀጥሎ የሚጫወቱት ጊዮርጊስና ኤሌክትሪክ ነበሩ። የነርሱ ጨዋታ የእግር ኳስ ግጥሚያ ነው። የቀድሞ ግን የፖለቲካ ጨዋታ ነበር። ነገሩ ሲጠቃለል ኢሃፓ ደርግን 2-0 አሸነፈው በሚል ተነገረ። ጠቅላላ ፕሮግራማችን በዚህ ተጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።